የዜና መጽሔት
ወደ ቀዳሚው ርዕሳችን ስናልፍ በአማራ ክልል ዋግህምራ ብሔረሰብ አስተዳደር ዞን በአበርገሌ ወረዳ የፕሪቶሪያው ስምምነት ከተፈረመ ወዲህ ሰፍነው የቆየው አንጻራዊ ሰላም ተቋርጦ በድጋሚ በተቀሰቀሰ ጦርነት ምክንያት የንጹሃን ህይወት ማለፉና የመንግስት ሰራተኞች መታገታቸውን ነዋሪዎችና የአካባቢው አመራሮች ገለጹ። ካለፈው ሰኞ የተቀሰቀሰው ይህ ጥቃት በህወሓት ታጣቂዎችና አገው ሸንጎ በተሰኘ ቡድን ቅንጅት የተፈጸመ መሆኑን ምንጮች ለዶቼ ቬለ ዘጋቢያችን ተናግሯል። ኢሳያስ ገላው።
የፕሪቶሪያው ስምምነት ከተፈረመ በኋላ አንጻራዊ ሰላም ሰፍኖበት የቆየው በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርግሌ ወረዳ ከትናንት በስቲያ ሰኞ ጧት ጀምሮ በተቀሰቀሰ ጦርነት ምክንያት የአካባቢው አስተዳደር ሰራተኞች መታገታቸው፣ በንጹሃን ላይ ሞት መድረሱን የአካባቢው ነዋሪዎች ገለጹ። ለቤተሰቦቻቸው ድህነት ሲሉ ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪ ጦርነቱን የጀመሩት የህወሓት ታጣቂዎች በአካባቢው ከሚንቀሳቀሱ የአገው ሸንጎ ታጣቂዎች ጋር በጋራ በመሆን ነው ይላሉ።
ያው እንግዲህ በጽንፈኞች ኃይል ነው የተጎዳው። ያው አዴን በሚባል አለ አይደለ? የሆነ ጽንፈኛ ቡድን አዴን ይባላል።
አዴን ማለት አገው ሸንጎ የሚባለው ነው?
አዎ። እነሱ ሁለቱ ተቀናቅተው ነው ትንኳሳ ፈጥሮ ከተማዋን ተቆጣጥሮ ያው ብዙ ጉዳት ደርሷል እና እስካሁን ሰው ሬሳ እየለቀሙ ሬሳ መቅበር ላይ ነው ያሉ።
የትኛዋን ከተማ ነው የተቆጣጠሩት?
አብርገሌ። ትንኳሳው የተጀመረው አሁን ሶስተኛ ቀናቸው ነው።
ስማቸው እንዳይገለጽና ድምጻቸው እንዲቀየር የፈለጉ የአበርገሌ ወረዳ የስራ ኃላፊም በወረዳው ሰዎች መሞታቸውን፣ በርካቶች መታገታቸውን፣ እርሳቸውም አምልጠው ወደ ሰቆጣ በእግር እየተጓዙ መሆኑን ይናገራሉ።
አሁን በቃ ወደ ሰቆጣ ነው እየገሰገሰ ህወሓት ነው አሉ ሸንጎ ሰብዬዎች እዛው የሚዞሩ እነሱ ያለም ሀይል ትንሽ ስለሆኑ ያን ነው በሀይል ሀይል ያለው ብዛት ሀይል ያለው ያንን ካስተኛቆችን የምራሱ አሁን ገና እየወጣ
በለቋል። ህዝቡ አስተዳደሩ
አዎ ብዙ ሰው ገለዋል። ብዙም ያውረሃቸው ተጉርተዋል። የሚፈልግ ወጣ አመራርና ተጠቂ ወጥተዋል።
በአካባቢው የሚደረገው የጦርነት እንቅስቃሴ የቆየ ነው የሚሉት አስተያየት ሰጭም በዚህኛው ጥቃት ግን የመንግስት የስራ ኃላፊዎች መታገታቸውን ይገልጻሉ።
ቆየ እኮ እንቅስቃሴው በታች በቆቦ በኩል የነበረው ሰንበጥበት ብሏል። አሁን ደግሞ አበርገሌ ይሄ ትላንት ሰኞ ጀምሮ ነው እሱ አመራርም ይዘዋል አግተዋል። ቤትም በመድስም እየመጥቶ አድርገዋል።
የአበርገሌ ወረዳ ዋና አስተዳዳሪ አቶ ነይኑ በላይ እርሳቸው በአካባቢው አለመኖራቸውን ገልጸው የስልክ ግንኙነት ባለመኖሩ የደረሰውን ጉዳት መጠንና ማን እንዳደረሰው እንደማያውቁም ተናግረዋል።
እኛም ወተን ነው ያለ ነው፣ ሌላ ቦታ ነው ያለ ነው። እኛ ብዙ አሁን እሱን መረጃ መስጠት አንችልም። እዛ ያሉትን አካላት ስልክም ስንደውል ማግኘት አልቻለም። ስልክ አይሰራም። ቦታው ምን ጉዳት አለ፣ ምን ደረሰ፣ ምንድን ነው የተከሰተው የሚለውን መረጃ ማግኘት አልቻለም ለጊዜው።
ማን ነው ግን ይህን ያደረገው?
አላወቅንም። እንግዲህ ማለት
በሌላ በኩልም በአበርገሌ ወረዳ ያለው ጦርነት ወደ ጻግብጂ ወረዳ ሊስፋፋ እንደሚችል የአካባቢው ነዋሪ ምልክቶች አሉ ይላሉ።
እዚህ ጻግብጂ ላይ አሁን ሊገቡ እየተፋጠጡ ነው። አሁን ተፋጠጥ ላይ ነው ያለ ነው። እኛም እዛ ጋር ሊገቡ ያው እንግዲህ ብዙ እርቀት አይደለም፣ ተቀራርቦ ነው ያሉ። እዛ ተፋጠጥ ነው ያሉት። ሚኒሻውም ያው በእኛ ሚኒሻም ተፋጥቷል። የእነሱም ማዶ በማዶ ተፋጠው እየተያዩ ነው ያሉ። ጨረይ ይባላል። ጨረይ እና ሰላም እጻም የሚባለው ከተማ ላይ የአበርገሌን እያጣሩ ነው እንጂ አሁን እነሱ ሊገቡ ዝግጁ ናቸው። በቃ እዛ ጋር የህወሓት ቡድን አለ፣ የአገው ሸንጎ ቡድንም ስላሉ እነሱም ተገናኝቶ አንድ ላይ ተፋጦ ነው ያሉ።
በተጨማሪም ጦርነቱ በትግራይ ታጣቂዎች የሚመራ ነው የሚለውን የነዋሪዎችን ቅሬታ በተመለከተ ማብራሪያ ለመጠየቅ ወደ ትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ስልክ በመደወልና መልእክት በመጻፍ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን ትናንት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጀኔራል ታደሰ ወረደ ህወሓት የትግራይ ክልላዊ መንግስት ከጦርነቱ በፊት ወደ ነበረበት ቁመና ይመለስ በማለት ያስተላለፈው ውሳኔ የፕሪቶሪያውን ውል ውድቅ የሚያደርግ በመሆኑ ሊኖረው የሚችለው አሉታዊ ተጽዕኖን ማጤን እንደሚገባ ገልጸው ነበር። ለዶቼ ቬለ ዘገባ ኢሳያስ ገላው።
ቀጣዩ ዘገባ የሲዳማ ፌዴራሊስት ፓርቲና የምርጫ ቦርድ ውዝግብን ይመለከታል። የሲዳማ ፌዴራሊስት ፓርቲ በ7ኛው ጠቅላላ ምርጫ እንዳይሳተፍ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል የተላለፈበትን ውሳኔ ተቃውሞታል። ፓርቲው ተቃውሞውን ያሰማው በምርጫ ቦርዱ በምርጫው ላለመሳተፍ ያቀረበውን ጥያቄ በቦርዱ ተቀባይነት ሳያገኝ በመቅረቱ ነው ብለዋል። ሸዋንግዛው ወጋየው ዝርዝሩን ያቀርብልናል።
የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ፌደራሊስት ፓርቲ ሲፋፓም በሰባተኛው ጠቅላላ ምርጫ ለመወዳደር ያቀረበውን ጥያቄ እንደማይቀበሉ ያስታወቀው ትናንት ሚያዝያ 13 ቀን 2018 ዓ.ም በጻፈው ደብዳቤ ነው። ቦርዱ ለሲዳማ ፌደራሊስት ፓርቲ የላከው ይኸው ደብዳቤም ሰባተኛው ጠቅላላ ምርጫ ውድድር ላይ መሳተፍን ይመለከታል ይላል። የኦዲት ሪፖርት ሳይቀርብና ሳይረጋገጥ የእጩዎች ምዝገባ ማከናወን የማይቻል በመሆኑም ፓርቲው በ2016 ዓ.ም የወሰደውን የመንግስት በጀት ኦዲት ተደርጎ እንዲቀርብ በቦርዱ በኩል መጠየቁን በደብዳቤው ጠቅሷል። የፌዴራል ዋና ኦዲተርም በፓርቲው ላይ የኦዲት ምርመራ ስራ አከናውነው ውጤቱን መጋቢት 25 ቀን 2018 ዓ.ም ለቦርዱ ማሳወቁን ቦርዱ በደብዳቤው አመልክቷል። በምርጫው የጊዜ ሰሌዳ መሰረት ከጥር 1 እስከ የካቲት 16 2018 ዓ.ም ባለው ጊዜ የእጩዎች ምዝገባ መደረጉን የጠቀሰው ቦርዱ አሁን ላይ የድምፅ መስጫ ወረቀት ህትመት እየተካሄደ ይገኛል ብሏል። በመሆኑም ፓርቲው ያቀረበውን የእጩዎች ምዝገባ ጥያቄ ማስተናገድ እንደማይችል ነው ቦርዱ በደብዳቤ ገለጸው። ከቦርዱ የተላከው ደብዳቤ ትናንት እንደደረሳቸው ያረጋገጡት የሲዳማ ፌዴራሊስት ፓርቲ አመራሮች ዛሬ ከሰዓት በኋላ ሐዋሳ በሚገኘው የፓርቲው ጽህፈት ቤት መግለጫ ሰጥተዋል። ፓርቲው ምርጫ ቦርድ እንዳለው ሳይሆን ተወዳዳሪ እጩዎችን በጊዜ ሰሌዳ መሰረት አስመዝግቧል ነው ያሉት የፓርቲው ምክትል ሊቀመንበርና የድርጅት ጉዳይ ኃላፊ አቶ ደሳለኝ ደምሴ።
በጊዜ ሰሌዳ መሰረት አስገብተናል። ታህሳስ 27 ነው 2018 እጩዎቻችን የ19ኙም ፈርሞ ተቀብለዋል። ቀሪ ደብዳቤ በእጃችን ነው ያለው። እነሱም እሱን አይክዱም። ሌላው ደግሞ በኦንላይን መመዝገብ ሲጀመር በኦንላይን መመዝገብ እንድንችል አድሚን እንዲሰጠን በሚል በደብዳቤ ጠይቀናል። ደብዳቤው ቀሪ በእጃችን አለ። ይህን ሁሉ ሂደት እየተከተልን ነው ያለ ነው። እነሱ የጠየቁት ኦዲት ነው። ኦዲት ደግሞ ኦዲት ግኝት ከተገኘ ራሱ ክፍያ እንፈጽማለን ወይ ምላሽ እንሰጣለን እንጂ ህዝብ አማራጭ እንዲያጣ አይደረግም።
ፓርቲው ከምርጫ ቦርድ ጋር ለረጅም ጊዜ የህግ ክርክር ውስጥ ቆይቶ የፍርድ መብት እንደተሰጠ የጠቀሱት የፓርቲው የህግ ዘርፍ ኃላፊ አቶ መለሰ ዮሴፍ በበኩላቸው ነገር ግን ምክንያታዊ በሆነ የፍርድ ክርክር ሂደት የተነሳም የኦዲት ውጤት መዘግየት ብቻውን ከምርጫ ውድድር ለማገድ የሚያበቃ መሆን አይገባውም ብለዋል።
ህጋዊ መስፈርት ተሟልቶ በህጋዊ አካሄድ የተቋቋመ ፓርቲ አትሳተፍም አይልም። ይህ ውሳኔ የምርጫ ቦርድ አዋጅን የሚቃረን እና የሚጻረር ነው። ምርጫ ቦርዱ የሰጠው ውሳኔ አዋጁን የሚቃረን መሆኑን አግኝተናል፣ ደርሰናል። እንደ ፓርቲ ኦዲት ግኝታችን ንጹህ ነው፣ ፓርቲው በአግባቡ ተገልግለዋል ነው። ባይገለገል ኖሮ ገንዘቡን ለታለመለት ዓላማ ባውል ኖሮ እንኳ ከጎደለ ተካ ተብሎ ፓርቲው እንዲሳተፍ ነው እንጂ የሚደረገው ፓርቲ ምርጫ አይሳተፍም ተብሎ የሚል ውሳኔ አያሰጥም።
ፓርቲው በቀጣይ በቦርዱ ውሳኔ ላይ የሚከተለውን አቅጣጫ በተመለከተም በፓርቲው የኮሚኒኬሽን ኃላፊ አቶ ጻዲቁ ሙሴ አማካኝነት በንባብ አሰምቷል።
ቦርዱ ህዝባዊ መሰረት ያለውን ፓርቲያችንን ወደ ውድድር እንዳይገባ ጠንክሮ እየሰራ በመሆኑ የትኛውም አይነት ውይይት ቢደረግም ይህ ፓርቲ ወደ ምርጫ ለማቅረብ ፍላጎት እንደሌለው ግልጽ ተልዕኮ እንዳለው ያሳያል። ስለሆነም ምንም እንኳን ተፈጻሚ የማይሆን መሆኑ ቀድሞ ብናውቅም በክልላችን የሚደረገው ምርጫ እንዲታገድ ወደ ፍርድ ቤትም የምናቀርበው መሆኑን ልናረጋግጥ እንወዳለን። በዚህ መሰረት የምናደርገውን ትግል መላው የሲዳማ ህዝብ ከጎናችን እንዲቆም ጥሪ እናቀርባለን።
ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
የአውሮፓ ህብረት ለአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል የ100 ሚሊዮን ዩሮ ድጋፍ አደረገም። ለአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ የተደረገው ድጋፍ የአውሮፓ ህብረት እንደ ጎርጎሮሳውያን አቆጣጠር በ2021 ዓ ም ይፋ ያደረገውና ግሎባል ጌትዌይ የተሰኘው ስልታዊ ፕሮግራም አማካኝነት ወይም አካል መሆኑ ተገልጿል። የዚህ ፕሮግራም አካል በሆነው የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም መክፈቻ ላይ የተናገሩት የህብረቱ የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ በሰሜኑ ጦርነት ምክንያት ተቋርጦ የነበረው ለኢትዮጵያ የሚሰጠው የበጀት ድጋፍ እንዲቀጥል መወሰኑንም አሳውቀዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የአውሮፓ ህብረት ለአፍሪካ የጤና ዘርፍ የሚውለውን ድጋፍ ይፋ ያደረገው ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ነው። አዲስ አበባ በሚገኘው የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል በእንግሊዝኛው ምህጻረ ቃል አፍሪካ ሲዲሲ በተካሄደው ስነ ስርዓት ላይ ድጋፉን ይፋ ያደረጉት የህብረቱ የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ ናቸው።
To further strengthen The health security and sovereignty of both continents.
የሁለቱንም ሀገራት የጤና ዋስትናና ሉዓላዊነት የበለጠ ለማጠናከር ከአውሮፓ የሚሰጥና ከመቶ ሚሊዮን ዩሮ በላይ የሆነ የአፍሪካ የጤና ድጋፍ ማዕቀፍ ይፋ ሳደርግ ደስታ ይሰማኛል።
Worth over 100 million euros.
ይፋ የተደረገው ድጋፍ የአውሮፓ ህብረት ዓለም አቀፍ መግቢያ በር ወይም በእንግሊዝኛው ግሎባል ጌትዌይ በሚል እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2021 ዓመተ ምህረት ይፋ ያደረገው ስልታዊ ፕሮግራም አካል ነው። ይህ እቅድ በዲጂታል ቴክኖሎጂ መስፋፋት፣ በጤና፣ በትምህርትና የትራንስፖርት ዘርፎች እንደዚሁም በታዳሽ ኃይልና በሌሎችም ዘርፎች ላይ ያተኩራል። ከመቶ ሚሊዮን ዩሮ በላይ የሆነው ድጋፍ የሚውለውም ለተያዙ ስራዎች መሆኑን ኮሚሽነሩ ተናግረዋል። የአውሮፓ ህብረቱ ፕሮግራም ቻይና እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2013 ይፋ ላደረገችው በመሰረተ ልማት ግንባታ የተለያዩ አካባቢዎችን በማስተሳሰር ላይ የሚሰራቅድ አማራጭ ሆኖ የመጣ መሆኑን የፖለቲካ ተንታኞች ይናገራሉ። በዲሞክራሲያዊ ሴቶችና በአካባቢ ጥበቃ እንደዚሁም ግልጽና የጋራ ተጠቃሚነት ባለበት አጋርነት ላይ እንደሚያተኩርም ይጠቅሳሉ። የአውሮፓ ኩባንያዎች በአፍሪካ መዋለ ንዋያቸውን ሲያፈሱ የመሰረተ ልማት ግንባታ የሥራ ዕድልና የኢኮኖሚ እድገት እንደሚመጣ የጠቀሱት ኮሚሽነሩ አውሮፓም ጠንካራ የአቅርቦት ሰንሰለትና አጋርነት እንደምታተርፍ ተናግረዋል። የሁለቱ ወገኖች አጋርነት ደግሞ ውጤት እያመጣ መሆኑን አብራርተዋል።
Global Gateway we invest in digital health.
Global Gateway በተሰኘው ፕሮግራም አማካኝነት በዲጂታል ጤና እንደዚሁም ክትባቶችና መድኃኒቶች በየአካባቢው እንዲመረቱ የገንዘብ ድጋፍ እናደርጋለን። ይህ ደግሞ የነዳጅ ጥገኝነትን ያህል አደገኛ የሆነው የጤና ጥገኝነት እንዳይኖር ለማድረግ ነው እና ይህ አጋርነት ውጤት እያመጣ ነው በማለት አብራርተዋል።
And this partnership is delivering.
በስነ ስርዓቱ ላይ የተናገሩት በኢትዮጵያ የጀርመን አምባሳደር ብሪጅት ኦሪ ግሎባል ጌትዌይ ጊዜው የወለደው የአውሮፓ ህብረት ፕሮግራም መሆኑን አብራርተዋል።
Global Gateway is Europe's answer in an economically and politically changing
Global Gateway ከኢኮኖሚና ከፖለቲካ አንጻር እየተቀየረ ለመጣው ዓለም አቀፍ ከባቢ ከአውሮፓ የተሰጠ ምላሽ ነው። በዝበዛም አይደለም፣ ልግስናም አይደለም፣ ቀጣይነት ያለው ትብብርና አጋርነት ነው ብለዋል አምባሳደሯ።
It is sustainable cooperation and partnership.
የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ በኢትዮጵያ ቆይታቸው በአገሪቱ አቆጣጠር ከሚያዝያ 12 እስከ ሚያዝያ 14 ቀን 2018 ዓ.ም ምረት በአዲስ አበባ የተካሄደውን የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም ከፍተዋል። የግሎባል ጌትዌይ አካል የሆነውን ይህንን ፎረም ሲከፍቱ ባደረጉት ንግግርም ለአምስት ዓመታት ተቋርጦ የቆየው የኢትዮጵያ የበጀት ድጋፍ እንዲቀጥል መደረጉን አስታውቀዋል።
But the most significant announcement of the day is the resumption of
ዛሬ ይፋ የምናደርገው ዋነኛ ነገር ተቋርጦ የነበረውን ለኢትዮጵያ የምናደርገውን የበጀት ድጋፍ መቀጠላችንን ነው። እንደምታውቁት ይህ ድጋፍ በሰሜን ኢትዮጵያ በነበረው ግጭት ምክንያት በ2020 ዓመተ ምህረት ተቋርጦ ነበር። ይህ መንግስት ያካሄደ ባለው የማሻሻያ ፕሮግራም ላይና በረጅም ጊዜ አጋርነታችን ላይ ላለን መተማመን ማሳያ ይሆን ዘንድ አሁን እየቀጠል ነው ነው
And our commitment to this partnership for the long term.
የኃይል አቅርቦትን ለማዳረስ ለጤና አገልግሎትና የንግድ ምህዳሩን ለማሻሻል የሚውል የ140 ሚሊዮን ዩሮ ድጋፍም በስነ ስርዓቱ ላይ ይፋ አድርገዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
ወደ መጨረሻው ዘገባችን እናልፋለን። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ትላንት ሉክሰምበርግ ውስጥ ተካሂዷል። በውይይታቸው በዩክሬን ጦርነት፣ በመካከለኛው ምስራቅ ወቅታዊ ሁኔታና በሱዳን ላይ ያለውን ሰብአዊ ቀውስ አንስተዋል። ዩክሬንን በተመለከተ ካነሷቸው ጉዳዮች አንዱ ለዩክሬን የሚሰጠው ድጋፍ መቀጠል እንዳለበት ከስምምነት ላይ ደርሷል። በአንጻሩ በሩሲያ ላይ የተጀመሩ ማዕቀቦች ተጠናክረው እንዲቀጥሉ ተስማምቷል። እዚህ ስቱዲዮ ከመግባቴ በፊት የብራስልስ ወኪላችን ገበያው ንጉሴን አነጋግሬዋለሁ።
የአውሮፓ ህብረት ኮሚሽን የውጭ ጉዳይ ሚኒስትሮች በትላንትናው ዕለት በሉክሰምበርግ ስብሰባ አድርገው ነበር። በሩሲያና ዩክሬን ጦርነት፣ የመካከለኛው ምስራቅ እንዲሁም ሱዳን ጉዳዮች ላይ እንደመከረ ሰምተናል። እስቲ አጠቃላይ ስዕሉ ስጠን፣ ምን ተወያየ በምን ጉዳይ?
ጥሩ። እንግዲህ የሚኒስትሮቹ ስብሰባ የመደበኛ ስብሰባ ነው። እንደተለመደው ዩክሬንና መካከለኛው ምስራቅ መደበኛ አጀንዳዎች ናቸው። በአሁኑ ወቅት ግን ሱዳን ላይ እንደዚሁ ትኩረት ተደርጎ ውይይት እንደተደረገ ነው የተገለጸው። በዩክሬን ላይ ዩክሬን አሁንም ተጨማሪ ድጋፍ እንደሚያስፈልጋትና ይህን ድጋፍ ህብረቱ እንደሚሰጥ፣ በራሻ ላይ በአንጻሩ ማዕቀቦችን እንደሚቀጥሉ አስታውቀዋል። በዚህ ወቅት ግን በተለይ ዩክሬን ታግዶባት ወይም ደግሞ በሃንጋሪ ታግዶ የነበረው 90 ቢሊዮን ዩሮ ሊለቀቅ የሚችልበትም ሁኔታ ፍንጭ ስላለ ይህንን አጠናክረው ተግባራዊ እንዲሆን እንደሚያደርጉ ገልጸዋል።
የሱዳን ጉዳይስ በትኩረት ተሰጥቶ በደንብ ታይቷል ወይ? በተለይ በዓለም አቀፍ ማህበረሰብ በቅርቡ ይወጡ የነበሩ መግለጫዎችም ትኩረት አልተሰጠውም፣ ብዙ ህዝብ እያለቀ እየተፈናቀለ የሚሉ ወቀሳዎች ነበሩ። ከዚህ አንጻር
የሱዳን ጦርነትን በሚመለከት በእርግጥ እንደተገለጸው የተረሳ ጦርነት ነው የሚባለው። 13 ሚሊዮን ህዝብ ነው የተፈናቀለው። 4 ሚሊዮን አገሪቷን ለቆ ሄዷል። ስለዚህ አሁንም ጦርነቱ የሚቆምበት ሁኔታ አይደለም ያለው እና የአውሮፓ ህብረትም በዚህ በሱዳን ጉዳይ ላይ በሶስት ጉዳዮች ላይ ትኩረት ሰጥቶ እንደሚሰራ ራሳቸው ከአካላት ትላንት በጋዜጣዊ መግለጫቸው አስታውቀዋል። አንደኛው የሲዝ ፋየር ወይም የተኩስ ማቆም ስምምነት እንዲደረግ፣ ሁለተኛው ደግሞ የሰላማዊ ወደ ሲቪል አስተዳደር እንዲመሰረት በሚደረገው ጥረት ከሌሎች አካላቶች ጋር የበኩሉን አስተዋጽኦ እንደሚያደርግ፣ በሶስተኛ ደረጃ ደግሞ አካውንታቢሊቲ በሱዳን ከፍተኛ የሆነ በሁሉም ኃይሎች የሰብአዊ መብት ጥሰት በተለይ በሴቶች ላይ እንደሚደርስ ነው የሚታወቀው እና ይሄንን ተጠያቂነት ለማስፈን ከተባበሩት መንግስታት ጋር እንደሚሰራና በዚህ በኩል ጥረት እያደረገ እንደሆነ ትኩረት ሰጥተውም እንደሚሰሩ ከአካላት በሰጡት መግለጫ አስታውቀዋል።
ገበያ፣ ወደ ዩክሬን ልመልስህና በተለይ አሁን የሃንጋሪ ምርጫ ፒተር ማግያር ወደ ስልጣን የመጡበት ሁኔታ አለና በውሳኔው ላይ ይሄ ተጽዕኖ አድርጓል።
ይሄ 90 ቢሊዮን ዩሮ የአውሮፓ ህብረት ለዩክሬን ያቀረበው ብድር ነው። በዩሮ ቦንድ አሰባስበው ለዩክሬን በጣም አስፈላጊ የሆነ እርዳታ ነው። ይሄ ገንዘብ ግን የሁሉንም አገሮች አባል አገሮች ስምምነት ይጠይቅ ነበር እና ከተወሰነ በኋላ ሚኒስትር ኦርባን ከዩክሬን በዩክሬን አማካይነት ወደ ሃንጋሪ የሚገባው ነዳጅ ታግዷል በሚል ይህንን የ90 ቢሊዮን የብድር አግደውት ነበር። ይህ በዚህ እንዳለ ባለፈው ሳምንት በሃንጋሪ የተደረገው ምርጫ ሚስተር ኦርባንን ከስልጣናቸው አስወግዷል። ሚስተር ኦርባን እንግዲህ ብዙዎቹን የአውሮፓን ፖሊሲዎች በመቃወም ይታወቃሉ። እዚህ ጋር ግን መነሳት ያለበት ምንድን ነው? የአውሮፓ ህብረት አሰራር ስምምነትን የሁሉም ሀገሮች ስምምነት የሚጠይቁ ውሳኔዎች አሉ። ለምሳሌ እንደዚህ አይነት የበጀት ጉዳይ፣ የውጭ ጉዳይ፣ የመከላከያ ጉዳይ ሁሉም ሀገሮች ካልተስማሙበት ይታገዳል። በሌሎቹ ደግሞ በድምፅ ብልጫ የሚወስኑ አሉ። ስለዚህ ሚስተር ኦርባን ይሄንን መብት በመጠቀም ብዙዎቹን በዩክሬን ጉዳይም ይሁን ዩክሬን ወደ አውሮፓ ህብረት እንድትገባ ውይይት እንዲጀመር የሚጠይቀውንም በሚመለከት ይሁን በማገድ ብሎክ በማድረግ ይታወቃሉ እና አሰራሩን አቁመውት ነበር ማለት ይቻላል የአውሮፓን ህብረትን እንቅስቃሴ። ስለዚህ እሳቸው ከስልጣን እንደተወገዱ የሚቀጥለው ጠቅላይ ሚኒስትር ግን ይህንን እንደማያደርጉና አውሮፓን ከሃንጋሪን ከአውሮፓ ህብረት ጋር አስማማለሁም ብለው ስለነበር እንደውም በዛሬው ዕለት በአምባሳደሮቹ ስብሰባ ይሄ ብሎክ የተደረገው ገንዘብ እንዲለቀቅ ይወሰናል ተብሎ እየተጠበቀ ነው እና ይሄ እንግዲህ ለዩክሬን፣ ስሎቫኪያ እና ሃንጋሪ በመካከላቸው በዚህ ምክንያት የተፈጠረ ውዝግብ አለ። በሌላ መልኩ ደግሞ የአውሮፓ ህብረትን አሰራር በማሳለጥ በኩል ከፍተኛ አንደምታ አለው ነው የተባለው።
ገበያው ንጉሴ፣ ከብራስልስ ለሰጠህን ማብራሪያ በዶቼ ቬለ ስም አመሰግናለሁ። እግዜር ስጥልኝ ስለ ጊዜ።
እኔም አመሰግናለሁ ዮሐንስ፣ መልካም ጊዜ።
የዜና መጽሔታችን በዚሁ አበቃም።